Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞ ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ለ30 ደቂቃዎች ያህል አብረናችሁ ጫፍ እንደርሳለን። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻቸው። ሁለት ጋዜጠኞችና አራት የሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ አባላት በአመንክሮ ከእስር መለቀቃቸውን ተናገሩ። የተፈቱት የኢትዮጵያ መንግስት የፖለቲካ እስረኞችን መፍታት ውሳኔ ጋር ተያይዞ አለመሆኑንም ገልጸዋል።
ዛሬ የተፈታነ ሰዎች ከዚህ ከምህረት ጋር ተያዘ ነገር አለ። አብዛኛዎቻችን ጨርሰን የወጣ ነው።
ከእስር የተፈታው የዳር ሴማ ሶሪን ድምፅ ነው የሰማ ነው። በሌላ በኩል ተቃዋሚው የመላው ኢትዮጵያ አንድነት ድርጅት አመራር አባላቱ በደቡብ ክልል ደራሼ ወረዳ የድርጅቱ ልሳን የሆነች ጋዜጣን ሲያሰራጩ መታሰራቸውን አስታወቀ።
ከትላንት በስቲያ ጀምሮ ነው የታሰሩት። ስቲል አሁንም እስር ላይ እንደሆኑ ነው ያለን መረጃ።
የድርጅቱ ምክትል ሊቀመንበር አቶ ሙልጌታ አበበ የተናገሩትን ነው ያሰማናችሁ።
በሌላ ዜና የተባበሩት መንግስታት የድርጅት እንደሚለው የእስራኤል መንግስት በብዙ ሺዎች የሚቆጠሩ ኤርትራውያንና ሱዳናውያን የፖለቲካ ጥገኝነት ፈላጊዎች በግዴታ ወደ አፍሪካ ሀገሮች እንዳይላኩ እየተማጠነ ነው።
Official statements that the plans may eventually target families and those with pending asylum claims.
አስገድዶ የማስወጣት እቅዱ ቤተሰቦችን ጥገኝነት ጠይቀው ጉዳያቸው በሂደት ላይ ያለውን የተቀለለ መሆኑ በተለይ አስደንጋጭ ነው።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የትግራይ ብሔራዊ ክልላዊ ምክር ቤት ሶስተኛ አስቸኳይ ስብሰባ አካሂዶ የህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል የክልሉ ምክትል አስተዳዳሪ ሆነው እንዲሰሩ በህወሓት አቅራቢነት ተሾመዋል። የትግራይ ዘጋቢያችን አለም ፍስሐ ከመቀለ ያዘጋጀውን ዘገባ በምሽቱ ፕሮግራማችን ይዘን እንቀርባለን።
አንድ የዩናይትድ ስቴትስ ፌዴራል ዳኛ ፕሬዚዳንት ዶናልድ ትራምፕ ያቀዱትን መርሃ ግብር እንዲያቆሙ ማዘዛቸው ጥቅስ ያስቆጣል ሲል የዋይት ሀውስ ቤተ መንግስት ስሜቱን አንጸባርቋል። በልጅነታቸው ህገወጥ በሆነ መንገድ ወደ ዩናይትድ ስቴትስ የገቡ በብዙ መቶ ሺዎች የሚቆጠሩ ፍልሰተኞች ከሀገሪቱ እንዳይባረሩ የሚፈቅደውን ደንብ ባለበት እንዲቀጥል ነው ዳኛው የፈረዱት። የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ሀከቢ እንደዚህ አይነት ጉዳይ በመደበኛ የህግ ሂደት ነው መታየት ያለበት ብለዋል። ትራምፕ በህግ መገዛት ያምናሉ። በፕሬዚዳንት ባራክ ኦባማ አስተዳደር ወቅት የተፈጸመውን ህገ መንግስታዊ ያልሆነውን ተግባር ለማስተካከልና ዘላቂ መፍትሄ ለማግኘት ከሁሉም ፓርቲዎች ጋር ይሰራሉ ብለዋል።
የዩናይትድ ስቴትስ ዲሞክራት የህግ መወሰኛ ምክር ቤት አባላት ሩሲያ የዲሞክራሲ ስርዓትን ለማሰናከል የፈጸመችው ተግባር በአሜሪካ ምርጫ ላይ ጣልቃ ከመግባት አልፎ የሄደ ሆኖ ሳለ ፕሬዚዳንት ትራምፕ አደጋውን ለመቋቋም አልሞከሩም ሲሉ ነቅፈዋል። አንድ የዩናይትድ ስቴትስ ፕሬዚዳንት እንዲህ አይነት በሀገሪቱ ብሔራዊ ጸጥታ ላይ ከባድ አደጋ የሚያደርስ ጉዳይን እያየ ግልጽ በሆነ መንገድ ችላ ሲል ታይቶ አይታወቅም ሲሉ በህግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ አባል ቤን ካርዲን ነቅፈዋል። እርምጃ ካልተወሰደ በስተቀር በያዝነው ዓመት እንደ አውሮፓውያን አቆጣጠር እስከ 2020 ዓመተ ምህረት በሚካሄደው የአሜሪካ ምርጫ የሩሲያ ጣልቃ ገብነት ይቀጥላል ሲሉም አስገንዝበዋል።
በስተመጨረሻም ፕሬዚዳንት ትራምፕ ለፕሬዚዳንትነት ይወዳደሩ በነበረበት ወቅት የምርመራ ክትትል እንዲያደርጉባቸው የብሪታንያ ሰላይ የነበሩትን ሰው የቀጠረው የምርመራ ኩባንያ ኃላፊ ለዩናይትድ ስቴትስ የህግ መወሰኛ ምክር ቤት ኮሚቴ ፊት ቀርበው ቃላቸውን ሰጥተዋል። መርማሪው ስለ ትራምፕ የሚዘረዝር ዶሴ ለዩናይትድ ስቴትስ ፌዴራል የምርመራ ቢሮ ያስረከቡት ብሔራዊ ጸጥታን የሚመለከት ሊሆን ይችላል በሚል ጉዳዩ ስላሳሰባቸው ነው ብለዋል። አድማጮች፣ ለምሽቱ የያዝናቸው የጋቢና ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ጋቢና ቪኦኤ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይከተላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ሁለት ጋዜጠኞችና አራት የሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ አባላት በአመክሮ ከእስር መለቀቃቸውን ተናገሩ። የተፈቱት የኢትዮጵያ መንግስት የፖለቲካ እስረኞችን ለመፍታት ከወሰደው ውሳኔ ጋር ተያይዞ አለመሆኑን ነው ማምሻውን የገለጹት። ጽዮን ግርማ ጉዳዩን ስትከታተል አምሽታለች። ጽዮን፣ ምንድነው እነማናቸው የተፈቱት በምን ሁኔታ እንደሆነ እስኪ ግለጭልን።
እንግዲህ ዛሬ ወደ ከሰዓት አካባቢ ነው የተለቀቁት። የተለቀቁትም ከቃሊቲ ማረሚያ ቤትና ከዝዋይ ማረሚያ ቤት ነው። እንግዲህ ሁለት ጋዜጠኞች ስንል ጋዜጠኛ ዳርሴ ማሶሪና ጋዜጠኛ ካሊድ መሐመድ ናቸው። እነዚህ ሁለት ጋዜጠኞች በተለይ ጋዜጠኛ ዳርሴ ማሶሪ ላለፉት 21 ዓመታት በኢትዮጵያ የህትመት ጋዜጠኝነት ውስጥ በተለያዩ ጋዜጦች ላይ ሲሰራ የቆየ ነው። ከዛ ደግሞ መጨረሻ እስኪታሰርበት ጊዜ ድረስ ቢላል የተሰኘ በሙስሊም ጉዳዮች ላይ የሚያጠነጥን ሬዲዮ የሚሰራ ነው። ካሊድ መሐመድም እንደዛው ቢላል የሚባል ሬዲዮ ላይ ሰሩ የነበሩ ናቸው። ሁለቱን ጨምሮ በ21 ሰዎች የክስ መዝገብ የተከዘዙ የሙስሊም መፍትሄ አፈላላጊ ኮሚቴዎች ነበሩ። ከዛ ውስጥ እንግዲህ 6 አመት ከ5 ወር ተፈርዶባቸው በኋላ ላይ በይግባኝ 3 አመት ከ7 ወር የተፈረደባቸው እስረኞች ነበሩ። ከነሱ ውስጥ 6 ናቸው በአጠቃላይ የተለቀቁት። 4ቱ ጋዜጠኞች አይደሉም ግን በዛ ኮሚቴ ውስጥ የነበሩ ናቸው። 2ቱ ደግሞ ጋዜጠኞች ነበሩ።
አነጋግሬያቸዋለሁ።
ያው እንግዲህ ዛሬ እነሱ ሲፈቱ በመንግስት የዛሬ ሳምንት ልክ ሮብለት በ4ቱ የፓርቲዎች አማካኝነት ይፋ አድርጎ ነበር። ከፖለቲከኞች እና
ወይም
የፖለቲካ እስረኞች እንኳን አላልኩም ብሎ በኋላ ላይ መንግስት መከራከሪያ አምጥቷል። ፖለቲከኞችና ሌሎች ሰዎችን እንለቃለን የፖለቲካ ምህዳሩን ለማስፋት ብሎ ነበር። ከሱ ጋር በተያያዘ አይደለም የተፈታ ነው። በዛ ላይ የተጠቀሰው በይቅርታ በምህረት ወይም ክሳቸው ተቋርጦ ነው ይሌ ነበረው። እና እስቲ ዳርሴማን እንስማውና እንደገና ተመልሰን እንመጣለን። ማምሻውን አሁን አነጋግሬው ነበር። ከቤተሰብ ጋር ነኝ ያለሁት፣ ብዙ ሰው አለ ቤት ውስጥ፣ ብዙ ነገር መናገር አልችልም፣ ብናገር ደስ ይለኛል፣ ግን እንደው አጭር ነገር ልበላችሁ ብሎናል። እስቲ እንስማው።
እኔ ከሱ ጋር በተያያዘ አይደለም ፍርድ ቤት የዛሬ ወር ማለት ነው መፈታት የነበረብኝ ዛሬ የተፈታነ ሰዎች ከዚህ ከምህረቱ ጋር የተያያዘ ነገር አይደለም። አብዛኛዎቻችን ጨርሰን የወጣ ነው ግን ጨርሰንም በአግባቡ አይደለም የተፈታ ነው ማለት 30 ቀን ነው። በተጨማሪ አንደኛ የታሰርኩት እኔ በአግባብ ባልሆነ መንገድ ነው። እንደገናም ደግሞ ፍርድ ቤት ከፈታኝ በኋላም እንደገና ደግሞ ቢሆን 1 ወር ነው የቆየ። ከዳር 5 ነበር መውጣት የነበረብኝ ዳር 25 ነበር መውጣት የነበረብኝ። ዛሬ ነው የወጣሁት። እኔ ወጥቻለሁ ግን ይሄን ነገር እንዳይቀጥል ዛሬ የተፈታነ ሰዎች 6 ነን። እኔ ካለሁበት ወይም ቤት ውስጥ ማለት ከቃሊቲ ማረሚያ ቤት 6 ነን የወጣነው፣ 2 ጋዜጠኞችና ሌሎች 4 6ታችን ነን የወጣነው ዛሬ።
እንግዲህ ካሊድ መሐመድንም ቀጥ እያናገረው ነበረ። ካሊድ የሚለው እኛ ከሁለቱ ማረሚያ ቤቶች ነው የወጣነው፣ ከኛ በኋላ ግን ከኛው መዝገብ ጋር በተያያዘ የሚወጡ ሰዎች አሉ ብለን እንጠብቃለን ብሏል። እስኪ የካሊድን ድምጽ እንስማና ማጠቃለያውን እንላለን።
ትናንትና ከዝዋይ ማረሚያ ቤት እንዲሁም ዛሬ ደግሞ ከዚህ ከቃሊቲ ማረሚያ ቤት የወጣ ነው የፍርድ ቤታችንን ጨርሰን ምናልባት በዚህ በማረሚያ ቤት ህግ ደንብ መሰረት አመክሮ የሚባል ነገር አለ። አመክሮ ማለት አንድ ታራሚ ጥፋት ካላጠፋ በማረሚያ ቤት ቆይተው ማረሚያ ቤቱ የሚሰጠው ይህ ማለት ነው። የማረሚያ ቤት የጊፍትን እንደሚባል አለበለዚያ ታራሚም የራሱ የሆነ መርጥ ማለት ነው። ይህ ጉዳይ አመክሮ የሚባለው የጋራ የሆነ አጀንዳ ነው፣ ማረሚያ ቤቱ ታራሚ የሚጠቀምበት ማለት ነው።
እንግዲህ ጽዮን፣ በተለይ ጋዜጠኞቹን የጋዜጠኛ ተሟጋች ቡድኑ በኒውዮርክ የሚገኘው ሲፒጄ፣ ሌሎች ድርጅቶችም እስራታቸው ተገቢ እንዳልሆነ እና ፖለቲካዊ ምክንያት ያለው እንደሆነ በመግለጽ በተለያዩ ጊዜያት ስለ እነዚህ ጋዜጠኞች ስራ ዘገባዎችን ሲያቀርቡ የኢትዮጵያ መንግስትም እንዲፈታቸው ሲወተውቱ የቆዩበት ሁኔታ እንደነበረም ይታወሳል።
አዎ፣ እንደውም ባለፈው አመት የነበረውን
የፕሬስ ነጻነት ለት በተለይ ዳርሰን ማሶሪን ዋና ፕሮፋይል አድርጎት ነበር።
በአለም ውስጥ
ካሉ ጋዜጠኞች ተመርጦ ነበር። አንደኛው ምክንያት በጣም በህመም ላይ ነበር፣ ህክምና ማጥቶ እንደውም ከዝዋይ ማረሚያ ቤት ወደ ቃሊቲ የመጣው በህክምና ምክንያት ነው። እስር ቤት ውስጥ ያለም ለአንድ ወር ያህል ሆስፒታል ተኝቶ ነበር። እንደዚሁም ካሊድ መሐመድ በጣም ተደጋጋሚ የሆነ የሰብአዊ መብት ጥሰት ይፈጸምብኛል ብሎ ፍርድ ቤት አቀርቦ በቅርቡ ከዝዋይ ማረሚያ ቤት ወደ ቃሊቲ መጥቶ ነበር። እንግዲህ ዛሬም ካሊድ ያለው እስከ መፈታበት ድረስ እስከ ባለፈው አርብ ድረስ ከፍተኛ የሆነ የሰብአዊ መብት ጥሰት ይደርስብኝ ነበር፣ እሱን ለህዝብ ይፋ አደርጋለሁ ብሏል። ይሄው ነው እንግዲህ ሄኖክ።
በጣም ነው የምናመሰግነው ጽዮን ዘገባውን ስላደረስሽን።
ራረን ጋቢና ቪኦኤ
ሽርን ጋቢና
ብላሻንጉል ዘገቢና ብላሻንጉል
ተላችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ተቃዋሚው የመላው ኢትዮጵያ አንድነት ድርጅት አመራር አባላት በደቡብ ክልል ደራሼ ወረዳ የድርጅቱ ልሳን የሆነች ጋዜጣን ሲያሰራጩ መታሰራቸውን አስታወቀ። በአንድ ከፍተኛ አመራር አባሉም የግድያ ማስፈራሪያ ተሰንዝሮባቸዋል ሲል ይከሳል። የክልሉ ባለስልጣናት በጉዳዩ ላይ አስተያየት አልሰጡም። መለስካቸውማ ከአዲስ አበባ ዝርዝሩ ልኮልናል።
የመላው ኢትዮጵያ አንድነት ድርጅት ምክትል ሊቀመንበር አቶ ሙሉጌታ አበበ ለቪኦኤ ዛሬ እንዳስታወቁት በደቡብ ብሔር ብሔረሰቦችና ሕዝቦች ብሔራዊ ክልላዊ መንግሥት በሰገን ሕዝቦች ዞን በተለይም በደራሼ ወረዳ አንዳንድ የአመራር አባሎቻቸው ከሕግ አሰራር ውጭ እንደታሰሩና ማስፈራሪያ እየተሰነዘረባቸው ይገኛሉ። ለዓመታት ህትመት አቋርጦ የነበረው የመኢአድ ልሳን የሆነው አንድነት የተሰኘው ጋዜጣ ህትመት ጀምሮ ለስርጭት መብቃቱ የእስሩ መንስኤ እንደሆነም አቶ ሙልጌታ ያስረዳሉ። በደራሼ ወረዳ ተፈጽሟል ያሉት ደግሞ የወረዳው ፖሊስ ጋዜጣውን ከሚያነቡ እየቀማ ከመቅደድ ጀምሮ ሲያነቡ የተገኙትንም እስከ ማሰር ደርሷል ያሉ አቶ ሙልጌታ አበበ
በቤቱ ጋዜጣው ሲነበብ በመገኘቱ የንግድ ቤት ነው፣ ጠጅ ቤት ነው። ጋዜጣውን ማንም ሰው ሰንበዴ ገዝቶ ገብቶ ሊያነብ ይችላል እዛ ቦታ ላይ እና እሱንና ቤተሰቦቹን ጨምሮ እስቲል እስር ላይ ነው ያሉት። ለምን ጋዜጣው እዚህ
ከመቼ ጀምሮ ነው የታሰሩት?
ከትናንት በስቲያ ጀምሮ ነው የታሰሩት። እስቲል አሁንም እስር ላይ እንደሆኑ ነው ያለን መረጃ። የመያድ አባላት ደግሞ አቶ ግርማ የተባሉ የማዕከላዊ ምክር ቤት አባል ናቸው። የመያድ እንደዚሁ ጋዜጣውን በመሸጣቸው እስር ላይ ይገኛሉ። ሲሳይ የተባሉ ሲሳይ ዳንኤል የመያድ የወጣቶች ጉዳይ ኃላፊ ነው። እሱም እንደዚሁ እስር ታስሮ ተፈቶ እንደገና የአቃቢ ሕግ መጥሪያ በዛሬው ዕለት እንደደረሰው ለማወቅ ችለናል።
እስር የተፈጸመው በደራሼ ወረዳ ብቻ ይሁን እንጂ ወከባውና ማስፈራራቱ ጋዜጣው በሚሰራጭባቸው የሀገሪቱ ክፍሎች ሁሉ የሚታይ ነው ይላሉ አቶ ሙሉጌታ። ይሁንና በደቡብ ከሌላው ስፍራ ሁሉ በድርጅቱ አባላት ላይ በደል እየተፈጸመ ነው ባይ ናቸው።
ከደቡብ ሳንወጣ እንደዚሁ በሲዳማ ዞን የመያድ ማዕከላዊ ስራ አስፈጻሚ አባልና የደቡብ ቀጠና ተጠሪ አቶ አቻ ለገሰ የተባሉት ከትላንት ወዲያ ቤታቸው ድረስ ሲዳማ ዞን ፖሊስ ሄዶ ፈልጎ አጥቷቸዋል። እንደገናም ትፈለጋለህ ተብሎ ተደውሎላቸዋል። ሄደው በሚጠይቁበት ጊዜ ለምንድን ነው የምፈለገው ብለው ሲጠይቁ ጋዜጣ እያሰራጨ እንደሆነ የተፈለጉበት ጉዳይ ይሄ እንደሆነ እና የፈለጋቸው ፖሊስ ግን ለጊዜው እንደሌለም ሲፈለጉ ይመጣሉ ተብለው ዛሬ እንደገና ወደ ሐዋሳ እየገቡ ነው ለዚሁ ጉዳይ ለሚፈለጉበት ጉዳይ ለማስረዳት ማለት ነው።
የሰገን ሕዝቦች ዞን ደራሼ ወረዳ ከሁሉም በተለየ መንገድ በአባሎቻቸው ላይ እስራት እየፈጸመ እንደሆነ የሚናገሩት አቶ ሙልጌታ የመያድ ከፍተኛ አመራር ናቸው ያሏቸው አቶ ጌልጌሎ ኮይታ የደረሰባቸውን ለቪኦኤ አስረድተዋል።
ይህንንም መመሪያ የእኛ ከፍተኛ አመራር የሆኑት አቶ ጌልጌሎ ሄደው የወረዳውን አስተዳደር በመጥን ሲጠይቁ አዎ ይህንን ከድርጅት ጉዳይና ከፖሊስ ጋር ተነጋግረን የማደርገው እኔ ነኝ፣ አንተም ለመሞት የተዘጋጀ ሰው ነህ፣ እንዴት አንተ ተታከፋፍላለህ? ብዙ ችግር ባለብን ወቅት አንተ በዚህ አካባቢ ደርሶ የማይታወቅ የፓርቲ ልሳንና የሌላ ፓርቲ ጋዜጣ ከነሱ ፓርቲ ውጪ የሆነ ማለት ነው አምጥተን በማከፋፈል አንተ ራሱ ስር ሳይሆን ሞት ይጠብቃል የሚል ማስፈራሪያ እንደደረሳቸው ነው ከወረዳ አስተዳዳሪው ካቶ ጌቱ ቡሊያ የሚባሉ ናቸው።
የደራሼ ወረዳ አስተዳዳሪን አቶ ጌቱ ቡሊያን በአካባቢው ተፈጽሟል ስለተባለው ጉዳይ ላናግራቸው በጽፈት ቤቱ ስልክ ደውዬ አግኝቻቸው ነበረ። ስልኩ ስለሚንጫጫ ሊሰሙኝ እንዳልቻሉ ገልጸው ጥቂት ቆይቼ እንደደውል ነገሩኝ። ለሁለተኛ ጊዜ ስደውል ስልኩ ባይነሳም ደጋግሜ ስሞክር የአንዲት ሴት ድምፅ አቶ ጌቱ እንደወጡና አሁን ላገኛቸው እንደማልችል ነግሮኛል። ሙከራዬን ነገም እቀጥላለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አሁንም አዲስ አበባ ነው የምንቆየው። በዛ የሚገኘው ዘጋቢያችን እስክንድር ፍሬው ኢትዮጵያ የውጭ ጉዲፈቻን ለማስቆም ያወጣቸውን አዋጅ በተመለከተ ተከታዩን ዘገባ አልኳል።
በሂደት ላይ የነበረው እገዳ በሕግ ተደግፏል። ሲሰራበት የነበረው ረቂቅም በሕዝብ ተወካዮች ምክር ቤት ጸድቋል። አዎ ኢትዮጵያ የውጭ ጉዲፈቻን አግዳለች። የሕዝብ ተወካዮች ምክር ቤት ትናንት ባካሄደው ስብሰባ ነው ኢትዮጵያውያን ሕጻናት በውጭ አገር ዜጎች አማካኝነት በጉዲፈቻ ወደ ውጭ አገራት እንዳይሄዱ የሚከለክል ሕግ ያጸደቀው። በመቶዎች የሚቆጠሩ ሕጻናት በየዓመቱ በጉዲፈቻ በተለይም ወደ አሜሪካና አውሮፓ ሲሄዱ ቢቆዩም አዲሱ ሕግ ይህንን ያስቀራል። ይህ ሕግ በነጋሪት ጋዜጣ ከወጣበት ጊዜ ጀምሮም የውጭ ዜግነት ያላቸው ቤተሰቦች ኢትዮጵያውያን ሕጻናትን በጉዲፈቻ መውሰድ አይችሉም። የውጭ ጉዲፈቻ እንዲከለከል መነሻ የሆኑት ዋና ዋና ምክንያቶች ከሕጻናቱ ደህንነትና ማንነት ጋር የተያዙ መሆናቸውን የሴቶችና ሕጻናት ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ የሕዝብ ግንኙነት ዳይሬክተር አቶ አለማየሁ ማሞ ለአሜሪካ ድምጽ ያብራሩት ይህንኑ ነው።
እንደ በተለይ የውጭ ጉዲፈቻን በተመለከተ እንዲ ለመከልከል ወይም ደግሞ እንዲቆም የተደረገበት ዋና ምክንያት ብለን ማስቀመጥ የምንችለው አንደኛ ህጻናቱን በሀገር አቀፍ ደረጃ በሀገራችን ማህበረሰብ በተወለዱበት አካባቢና ማህበረሰብ አቅም ማሳደግ ይቻላል፣ እስካሁን ድረስም አቅማችንና ማጠን አልተጠቀምንም የሚል እና ሌሎችም ተጨባጭ የሆኑ እንቅስቃሴዎች ተደርገው ያየናቸው ተሞክሮች ስላሉ ነው አንደኛ። ሁለተኛው የማንነት ጥያቄ፣ ትልቁ የማንነት ጥያቄ ነው። የማንነት ጥያቄው ምናልባት ህጻናቱን በአስቸጋሪ ሁኔታ ውስጥ በመገኘታቸው ምክንያት ሊደገፉ ወይም ሊረዱ ይችላሉ። በተለይ ከሀገር ከወጡ ወደ ውጭ በሚሄዱበት ጊዜ የተሻለ ላይፍ ህይወት ያገኛሉ የሚል የተዛባ አመለካከት ችግር አለ። ህብረተሰቡ ሲወጡና እዛ አካባቢ ሲደገፉ ያድጋሉ የሚል አስተሳሰብ አለ። ነገር ግን በአብዛኛዎቹ በህጻናቶቹ ላይ የምናየው ነገር የማንነት ጥያቄ ነው። እኔ ማን ነኝ? እዚህ ጋር ከየት ነው የተወለድኩት? በተለይ በቃ ቤተሰቡን አረግ የመፈለግና በትክክል ደግሞ የሚወስዷቸው ሰዎችም በአግባቡ ልጆቹን ለመደገፍና በትክክል ለመደገፍ ብቻ የሚከናወን ተግባር አልነበረም። ልጆቹ ለተለያዩ አደጋዎች የተጋለጡበት ምክንያቶች ነበሩ። እነዚህ ምክንያቶች በተለያየ አቅጣጫ እየመጡ ሲመጡ ይሄንን ማድረግ የሚቻለው እስቲ አቅማችንን አሟጥን እንጠቀም ነው ወደ የተደረሰበት መግባትና አቅማችንን አሟጥን ለመጠቀም የሄድንበት ርቀት አሁን በአስተማማኝ ደረጃ ላይ ነው የሚገኘው።
በጉዲፈቻ ወደ ውጭ ሀገራት የሚሄዱት ህጻናት የሚገጥማቸው ችግር ከሀገር ውስጥ የሚጀምር መሆኑንም ነው አቶ አለማየሁ ያብራሩት።
እኛም እዚህም ሀገር ውስጥ የሚከናወኑ ተግባራት አሉ። ቀደም ብዬ እንደነገርኩ ያመለካከት ችግር አለ። መውጣት ይጠቀማሉ ልጆቹ ተብሎ የሚታሰብበት አስተሳሰብ ስለነበረ የሚጀምር ነው እና መጠቀሚያም ነበሩ። አሁን አንደኛ ልጆቹ ከታች ተነስተው ከቤተሰቦቻቸው ተነስተው እስከ ውጪ ጉዞ የሚያደርጉበት እንትን በእያንዳንዱ ስቴፕ የሚከናወኑ የተለያዩ ህገወጥ ተግባራት አሉ። እነዚህ ህገወጥ ተግባራት በተለያዩ አቅጣጫ ስውር እንቅስቃሴዎች እንትን የሚሉ ስለሆኑ በጣም በሚያስቸግር ሁኔታ ለምሳሌ የሄዱት ህጻናት ወላጃ ወይም ወላጆቻቸው የሞቱባቸው ወላጅ የሌላቸው ተብሎ ነው የሚሄዱት። በተጨባጭ ግን የእያንዳንዱን ህጻናት ባክግራውንድ ወደ ኋላ ፈትሽም ብናይ ቤተሰብ ያላቸው ነገር ግን በቃ ምናልባት የኢኮኖሚ ችግር ያለባቸው ሊሆኑ ይችላሉ። ከዛ ውጪ ግን ህጻናቶች በትክክል ቤተሰብ አልባ ሆነው ወይም የእናት አባት በህይወት አለመኖር ወይም ደግሞ በህመም በጤና ችግር በመሳሰሉት ነገር ሆነው የሚሄዱበት አይደለም። በአብዛኛው በቃ በተለያዩ ጥቅማ ጥቅሞች ማለት እነዚህ ኤጀንሲዎች አሉ፣ ሌሎችም ደግሞ እንደዚህ በተለያየ ሁኔታ በተተላለፉ ለዚህ ችግር ህጻናቶችን የሚዳርጉ ምክንያቶች ስለነበሩ እነዛ ምክንያቶች ነው መጀመሪያ ማንሳት የሚገባውና ለዚህም ያ ነገር ሲቆም ልጆቹ በትክክልም ተጠቃሚ ይሆናሉ ብለን እንድናስብ ያደርጋል።
በጉዲፈቻ ወደ ውጭ ሀገራት የሚሄዱ ህፃናትን ደህንነት ለመጠበቅና አሰራሩንም ውጤታማ ለማድረግ ጥረቶች ሲደረጉ መቆየታቸውንም ዳይሬክተሩ ተናግረዋል። ህገወጥ የጥቅም ተሰስርን ለማስቀረት የተደረገውን ጥረት ተከትሎም በጉዲፈቻ የሚሄዱ ህፃናት ቁጥር እየቀነሰ እንደነበር አስታውሰዋል። ቀደም ሲል የሚሄዱ ህፃናት ቁጥር ከፍተኛ እንደነበር፣ በኋላ ላይ ግን በአመት ወደ 400 300 እና 200 እየቀነሰ መምጣቱንም ነው የጠቀሱት። የነበረው አሰራርም ችግሮች እንደነበሩበት አስረድተዋል።
እነዚህ ችግሮች አንድ ላይ ተተካለው የነበረው ያካሄደ እንትን አብዛኛዎቹን የጎዳ ነው የሚል ምድምዳሜ ላይ ያደርሰናል።
እንግዲህ ቀደም ሲል እንደገለጹልኝ ከሆነ ብሔራዊ የህፃናት ፖሊሲ ተቀርጿል በመንግስት በኩል። መንግስት ምቹ የሆኑ መደላደሎችን ለመፍጠር ጥረት ሲያደርግ ቆይቷል በአገር ውስጥ ህፃናቱ እንዲያድጉ። ኢትዮጵያ ግን ምን ያህል ዝግጁ ነች? አሁን እነዚህ እንግዲህ ህፃናቶቹ በችግር ነው የሚሄዱት ወይም በችግር ላይ ያሉ ህፃናት ናቸው ብለውኛል እርስዎም ቀደም ሲል ወላጅ አልባ የሆኑ ህፃናት እና ኢትዮጵያ ምን ያህል ዝግጁ ነች እነዚህ ህፃናት አገር ውስጥ እንዲያድጉ ለማድረግ? በመንግስት በኩልም ሊሆን ይችላል ወይስ ኢትዮጵያውያን የአገር ውስጥ ጉዲፈቻን እንዲለምዱ? እርግጥ በኢትዮጵያ ባህል ውስጥም ያለ ነገር ነው፣ ነገር ግን እንዲስፋፋ ይደረጋል በኢትዮጵያን በኩልም ያለው ጉዲፈቻ ወይም የሀገር ውስጥ ጉዲፈቻ እንዲስፋፋ እናደርጋለን ከሚል ተስፋ ነው ይሄ ውሳኔ የተወሰነው።
ተስፋ ብቻ ማለት ያስቸግራልና በጠቅላላ ማህበረሰቡን የማነቃነቅ የሃይማኖት አባቶችን አሁን በምክትል ጠቅላይ ሚኒስትሩ መሪነት ወይም ደግሞ በሳቸው ሰብሳቢነት የተዋቀረው ህዝባዊ ንቅናቄ ትልቁ ስራው የግንዛቤ ማስጨበጥ ስራ ነበር። የግንዛቤ ማስጨበጥ ስራው በሃይማኖት አባቶች በሀገር
በምን ላይ ነው ግንዛቤ የሚያስጨበጡት? ምንም በተመለከተ
ህፃናቱ ባደጉበት አካባቢና ማህበረሰብ ማደግ ይችላሉ። ህፃናቱን ከማንነት ቀውስ መልካም ስብና ተላብሰው እንዳያድጉ ከመያደርጉ ችግሮች ራሳችን በራሳችን ልክ ለህዳሴው ግድብ በአንድ ላይ እንደተነሳ ነው ህፃናቱንም ለመደገፍ በአንድ ላይ ብንነሳ ልጆቹን መደገፍ አቅማችን አማጥን ከተጠቀም እንችላለን ነው።
የውጭ ጉዲፈቻን ለማስቀረት በፓርላማ የወጣው ህግ ትውልድ ኢትዮጵያውያን ቤተሰቦችን እንዴት እንደሚያስተናግድ ግልጽ አይደለም። አዲሱ ህግ በነጋሪት ጋዜጣ ከወጣ በኋላ ያፈጻጸም መመሪያዎች እንደሚዘጋጁ የተናገሩት አቶ አለማየሁ ይህ ሲሆን ሁሉም ነገር ግልጽ እንደሚደረግ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የጋቢና ጉዟችን ይቀጥላል። ተከታዩ ዘገባችን በእስራኤል ሀገር የሚኖሩ ስደተኞችን ይመለከታል። የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR እንደሚለው የእስራኤል መንግስት በብዙ ሺህ የሚቆጠሩ ኤርትራውያን እንደዚሁም ሱዳናውያን የፖለቲካ ጥገኝነት ፈላጊ ስደተኞችን በግዴታ ወደ አፍሪካ ሀገሮች እንዳይላኩ በመማጠን ላይ ይገኛል። ዘገባችን ሊሳ ሽላይን ከጄኔቫ የዘገበችውን ትዝታ በላቸው ታቀርባለች።
የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR እስራኤል እንደ አውሮፓ አቆጣጠር ከ2016 ዓመተ ምህረት ማለትም ካለፈው ዓመት ጀምሮ ስደተኞች የማባረር ፖሊሲ እንዳወጣችና ነገር ግን እስካሁን ስራ ላይ እንዳላዋለች ገልጿል። የሆነ ሆኖ ካለፈው ታህሳስ 22 ጀምሮ እስራኤል የኤርትራና የሱዳን ስደተኞችን አስገድዶ ወደ ሶስተኛ የአፍሪካ ሀገር ለመላክ አሊያም በወል ለማይታወቅ ጊዜ ሊታሰሩ እንደሚችሉ መግለጿ በጣም አሳሳቢ ነው ብለዋል የተባበሩት መንግስታት የስደተኞች ድርጅት ቃል አቀባይ ዊሊያም ስፔንድለር።
Official statements that the plans may eventually target families and those with pending asylum claims or that asylum seekers might be taken to the airport.
አስገድዶ የማስወጣት እቅዱ ቤተሰቦችን ጥገኝነት ጠይቀው ጉዳያቸው በሂደት ላይ ያለውን የተቀለለ መሆኑ እንዲሁም እነዚህ ጥገኝነት ጠያቂዎች እጆቻቸው ወደ ኋላ የፊጥኝ ታስረው ወደ አይሮፕላን ጣቢያ ሊወሰዱ እንደሚችሉ የወጣው ኦፊሴላዊ መግለጫ በተለይ አስደንጋጭ ነው። እነዚህ ሰዎች አንዳች ከለላ ሊሰጣቸው ወደማይችል ሀገር እንዲሄዱ ከዚያም ወደ ሊቢያና የአውሮፓ ሀገሮች እንደገና እንዲሰደዱ መገደዳቸው በተለይ አሳሳቢ ነው።
በአሁኑ ሰዓት ቁጥራቸው በ27000 የሚገመት ኤርትራውያንና 7700 የሚሆኑ ሱዳናውያን ስደተኞች እስራኤል ውስጥ እንዳሉ ታውቋል። እስራኤል በቀደሙት አመታትም በነፍስ ወከፍ $3,500 እየሰጠች ስደተኞችን ወደ ሶስተኛ የአፍሪካ ሀገር እንዳባረረችና ገንዘብ ይዘው መገኘታቸው ጭራሽ ለአደጋ እንዲጋለጡ ማድረጉን የመንግስታቱ ድርጅት ቃል አቀባይ ገልጸዋል። ወደ እስራኤል የሚገቡ የአፍሪካ ስደተኞች በሳይናይ በረሃ ውስጥ የሚደርስባቸውን ከፍተኛ የአካልና የህሊና ስቃይ የገንዘብ ብዝበዛ አልፎ ሲሆን የፖለቲካ ጥገኝነት እንደሚፈልጉ ነው የሚናገሩት። እስራኤል ግን ብዙዋኑ የኢኮኖሚ ጥገኝነት ፈላጊ ህገወጦች ናቸው ትላለች።
በእስራኤል ሀገር ነዋሪ የሆነው ጋዜጠኛ ዳዊት ጀግኔ በእስራኤል ስለሚገኙ ኤርትራውያንና ሌሎች አፍሪካዊ ስደተኞች እንዲህ ገልጾልን ነበር።
በሆሎን የሚገኙ አፍሪካን ስደተኞች ንበል ኤርትራኖች፣ ፊሊፒኖች፣ ከአውሮፓ የመጡ ስደተኞችም አሉ። በቃ ምን ልበል ከታይላንድ የመጡ ስደተኞችም እዚህ አሉ። ብዛት አላቸው።
ሆሎን ውስጥ በርካታ ስደተኞች ነው የሚኖሩት በዛች ከተማ ማለት ነው?
አዎ፣ ሆሎን በተለይ ቴላቪቭ ዙሪያ አሁን ቅርብ ጊዜ ወደ ሆሎን ተሻግረው ወደዛ በተማዋቸው ችግር ስለነበር ነው እንጂ አብዛኞቹ ቴላቪቭ ትልቅ የአውቶቡስ መናኸሪያ አለ። እዛ አካባቢ የጥንት ከተማ ናት ቴላቪቭ። እዛ አካባቢ ለቤት ክራይም ለስራም ለምንም ስለሚያመቻቸው እርስ በርስ ራሳቸው እዛ ቤት ተከራይተው እዛው አካባቢ ይኖራሉ ይሰራሉ። ግን የአካባቢው ነዋሪዎች አስቸገሩን። ሴት ልጆቻችን መውጣት መግባት አቃታቸው። ብዙ ነገር ስላለ ይውጡልን ብለው አንድ ሰሞንም ሰላማዊ ሰልፍ ወጥቶ ነበር። ከዛ የተነሳ ችግር ሳይሆን አይቀርም ወደ ሁሉን ያሸጋሸጓቸውና ወደ ስር ያስገቧቸው።
ስደተኞች አሁን በህገ ወጥ በእስራኤልና ግብጽ ድንበር ተሻግረው ወደ እስራኤል የሚገቡ ስደተኞች አሁንም አሉ? ብዛታቸውስ ምን ያህል ይሆናል እንደው አንተ ከሰማኸው?
አሁን እንኳን ከሶስት አራት አመት በኋላ እስራኤል የግብጽ በኩል ያሉ ስደተኞችን የመቀበልን ጉዳይ አጥራ ስለዘጋችው ወደዚህ የሚገቡት የለም። እዚህ የገቡትንም የተወሰነ ብር ሰጥታ ወደ ሀገራቸው ተመለሱ ይላለች። ብዙ ጊዜ መግለጫ ሰጥታ ነበር እስራኤል። ግን ወደ የት ነው ጉዞ ወደ ሀገራቸው ተመለሱ ስለሚባሉ ኤርትራን መግባትም አይፈልጉም። ከኤርትራ አይመጡ ኢትዮጵያኖችም ቢኖሩ ኢትዮጵያኖችም ወደ ኢትዮጵያ መረስ አይፈልጉም። ግን ብሩን ምስታስ ከ$3,000 ሰጣ እንዲወጡላት ነው የምትፈልገው። አንዳንድ ጊዜ ፖሊስ እየፈለገን በር እያንኳኳ እየወሰደ ሰው ቤት እያስገባ በግድ ወደ የሀገራቸው የሚወስድበትን ምክንያት አለ።
ቆንጆ ሙዚቃ ነው ይሄ እንግዲህ
የኔ ሞክቢል ያበሮ ነው የጋበዘን ዲጄ ሞክቢል ያበሮ ዛሬ እንዲያውም ልክ እንደሰሙ በሮ ለሄድ ነው ወደ ዱባይ ያመራ ነው ሻንጣውን ይዞ ነው ዛሬ የገባው መልካም ረፍት እንመኝለታለን
ሙዚቃውንም ስለቆረጥንባችሁ ይቅርታ እንግዲህ ፈልጋችሁ አዳምጡት
ዝግጅታችን ተጠናቋል ስናስተናግዳችሁ ያመሸ ነው ሄኖክ ሰማግዘርና
እኔም መስታወት አራጋው ነበርን እንግዲህ በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ #ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን
መልካም ምሽት
መልካም ምሽት